Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳይ ዙሪያ ትኩረት በማድረግ የሚያስተላልፈውን ልዩ የግማሽ ሰዓት ፕሮግራም አሁን ጀመረ። የኢትዮጵያ ጦር ሰራዊት ከሶማሊያው ጦር ጋር በመሆን በአልሻባብ ላይ የከፈተው ዘመቻ በዕለቱ አብይ ርዕስ፣ የኢራን የኒውክሌር ስምምነትና አንድምታው የባለሙያ ትንታኔ ለምሽቱ ከመረጥናቸው ርዕሶች ውስጥ ናቸው። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮች። ከዛሬ ሰኞ ሐምሌ 13 2007 ዓ.ም ዝግጅታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ከአቀናባሪ ጽዮን ግርማና ከስርጭት መሐንዲሱ ቸር ሃንድሌ ጋር እስከ አንድ ሰዓት ተኩል አብረናችሁ እንቆያለን። አሁን ለቅዳሜ ሰዓቱ የዓለም ዜና ቆንጅት ታየ።
ጤና ይስጥልኝ፣ እንደምናመሻችሁ። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የናይጄሪያውን ፕሬዚደንት መሐማዱ ቡሃሪን ዛሬ በዋይት ሀውስ ተቀብለው ያነጋግራሉ። በሁለቱ መሪዎች ውይይት ዋናው ርዕስ የቦኮ ሀራም ጽንፈኞች የደቀኑት ስጋት ይሆናል ተብሎ ይጠበቃል። ሁለቱ መሪዎችና ምክትል ፕሬዚደንት ጆ ባይደን ሆነው በሚያደርጉት ውይይት በናይጄሪያ የተንሰራፋውን ሙስና ለማጥፋት በቀረቡ የፖለቲካና የምጣኔ ሀብት ለውጥ እርምጃዎች ዙሪያም ያተኩራሉ ተብሎ ተጠብቋል። በሀገራቸው ያልተለመደ በሆነ ሰላማዊ ሽግግር መሪነቱን የያዙት የናይጄሪያው ፕሬዚደንት ስልጣን ከያዙ ወዲህ በዩናይትድ ስቴትስ ጉብኝት ሲያደርጉ ይህ የመጀመሪያ ጊዜያቸው ነው። ከ50 ዓመታት ለሚበልጥ ጊዜ በጠላትነት የኖሩት ዩናይትድ ስቴትስና ኩባ በዋሽንግተን ሰዓት ከትናንት እሁድ እኩለ ሌሊት ጀምሮ ሙሉ ዲፕሎማሲያዊ ግንኙነት ጀምረዋል። ከዚያም ከጥቂት ሰዓታት በኋላ እርጭ ባለው ሌሊት በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የኩባ ባንዲራ ከሌሎቹ ከአሜሪካ ጋር የዲፕሎማሲ ግንኙነት ካላቸው ሀገሮች ባንዲራዎች ጎን ተውለብልቧል። አሁን ሁለቱ ሀገሮች በሙሉ ኤምባሲ ደረጃ ግንኙነታቸውን ይጀምራሉ። ከፕሬዝደንት ጆን ኤፍ ኬኔዲ አስተዳደር ማለትም ከ54 ዓመታት በፊት ተቋርጦ የቆየው ይህ የዲፕሎማሲያዊ ግንኙነት በይፋ የተቀጠለበት ታሪካዊ ዕለት ነው የሚሆነው። የኩባ የውጭ ጉዳይ ሚኒስትር ብሩኖ ሮድሪጌ ፔሬያን ጨምሮ የሀገሪቱ ከፍተኛ ባለስልጣናት በዛሬው የኤምባሲው መክፈቻ ክብረ በዓል ላይ ይገኛሉ። በሁለቱ ሀገሮች ድርድር ቁልፍ ሚና የተጫወቱት የዩናይትድ ስቴትስ የምዕራባዊ ክፍለ ዓለም ጉዳዮች ረዳት የውጭ ጉዳይ ሚኒስትሯ ሮበርታ ጄኮብሰንም ይገኛሉ ተብሏል። የውጭ ጉዳይ ሚኒስትር ጆን ኬሪ የኩባውን አቻቸውን ዛሬ ተቀብለው ያነጋግራሉ። የተባበሩት መንግስታት የጸጥታው ምክር ቤት ከኢራን ጋር የተደረሰውን የኒውክሌየር ውል አጽድቋል። በዚህም ያቺ ሀገር አሽመድምዷ በኢኮኖሚ አሽመድምዷት የቆየው ማዕቀብ የሚነሳበት ሁኔታ ተመቻችቷል። 15ቱም የጸጥታ ምክር ቤቱ አባላት ባለፈው ሳምንት የተፈረመውን ውል ነው ያጸደቁት። ውሉ የተፈረመው የምክር ቤት አባላቱ ቋሚ አባላት ከኢራን ጋር ባደረጉት ረጅም ጊዜ የፈጀ ድርድር መሆኑ ይታወሳል። ይህ በዚህ እንዳለ የዩናይትድ ስቴትስ የመከላከያ ሚኒስትር አሽተን ካርተር ስለ ኢራን ኒውክሌየር ውል እና የእስልምና መንግስት ቡድን ላይ ስለተያዘው ዘመቻ ለመካከለኛው ምስራቅ የአሜሪካ አጋሮች ለማስረዳት በጀመሩት ጉዞ ዛሬ እስራኤል ገብተዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጂት ታየን ለሰዓቱ የዓለም ዜና አመሰግናለሁ። ከምሽቱ 3 ሰዓት ላይ በዝርዝር ዜናዎች ይዛ ትመለሳለች። አሁን ወደ ቀዳሚው አብይ ርዕስ ነው የምናልፈው። የኢትዮጵያ ጦር ሰራዊት ከሶማሊያ መንግስት ጦር ጋር በመሆን በአልሻባብ ላይ ዘመቻ መክፈቱ ተዘገበ። ኢትዮጵያ በዚህ ዘመቻ በሶማሊያ በተሰማራው የአፍሪካ ህብረት ጦር ሰራዊት አሚሶም ጋር ከዘመተው ጦሯ በተጨማሪ አዲስ ኃይል ማሰማራቷም ተገልጧል። እስክንድር ፍሬው ዝርዝሩን ይዟል።
የኢትዮጵያ የመከላከያ ሰራዊት ባልሸባብ ላይ ዘመቻ የከፈተው ከሶማሊያ መንግስት ጦር ጋር በመተባበር መሆኑ ተመልክቷል። በኢትዮጵያ ብሮድካስቲንግ ኮርፖሬሽን የተላለፈው ዘገባ እንደጠቆመው የኢትዮጵያ ጦር በዘመቻው እየተሳተፈ ያለው በሁለት መንገድ ነው። በአፍሪካ ህብረት የሶማሊያ ተልእኮ አሚሶም ስር ባሉት ወታደሮችና በተጨማሪ ኃይሎች ኢትዮጵያ በአሚሶም ስር የተሰማሩ 4395 ወታደሮች እንዳሏት የመከላከያ ሚኒስቴር መረጃ ያመለክታል። በአሁኑ ዘመቻ እየተሳተፈ የሚገኘው ተጨማሪ ኃይል ምን ያህል እንደሆነ ግን አልተገለጸም። የኢትዮጵያ የመከላከያ ሰራዊት ከሶማሊያ መንግስት ወታደሮች ጋር በመሆን በበይና ጌዶ ግዛቶች ያካሄደ ያለው ይህ ጥቃት ባየርና በምድር የተደገፈ መሆኑ ግን ተጠቅሷል። ዘመቻው አሸባሪውን የአልሸባብ ቡድን ከተሸሸገባቸው ገጠራማ አካባቢዎች ጭምር ለመደምሰስ ያለመ መሆኑን ተጠቁሟል። ባየርና በምድር የተከፈተው የተጠናከረ ጥቃት የአሸባሪውን ቡድንና የሌሎች ጸረ ሰላም ኃይሎችን ግንኙነት ለመበጣጠስ ትልቅ አቅም ይሆናል ብሏል ዘገባው። የኢትዮጵያ የመከላከያ ሰራዊት ከሶማሊያ ጦር ጋር በመሆን የከፈተው ዘመቻ ከአሜሪካው ፕሬዝዳንት ባራክ ኦባማ የአዲስ አበባ ጉብኝት አንድ ሳምንት በፊት የተጀመረ ነው። ፕሬዝዳንቱ ከኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር የሚያደርጉት ውይይት ከሚያተኩርባቸው ጉዳዮች አንዱ ሶማሊያን ጨምሮ በአካባቢው ያለው የጸጥታ ሁኔታ እንደሚሆን ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለሳምንቱ ለሰዓቱ አብይ ርዕስ አመሰግናለሁ። አድማጮች፣ ወደ ትንታኔው ርዕስ ነው የምንሻገረው። የሳምንቱን አብይ ዓለም አቀፍ ክንውን የሚተነትን ውይይት ነው እነሆ።
በገንዘብና የኢኮኖሚ ልማት ሚኒስትሩ አቶ ሱፊያን አህመድና የአውሮፓ ህብረት የዓለም አቀፍ ትብብርና ልማት ኮሚሽን ኮሚሽነር ሚስተር ኔቨን ሚሜካ ስምምነቱን ሲፈራረሙ አቶ ሱፊያን እንዳስታወሱት ኢትዮጵያ የመንገድ ሥራዎችን ለማከናወን ከአውሮፓ ህብረት የገንዘብ ድጋፍ ማግኘት የጀመረችው ከ9 ዓመታት ጀምሮ ነው። በእነዚህ ዓመታት ለተለያዩ የመንገድ ሥራዎች 470 ሚሊዮን ዩሮ በሥራ ላይ እንደዋለም አስታውሰዋል። ከዚህም በላይ ህብረቱ በጣም ከፍ ያለ ሰብአዊ ድጋፍ ከመስጠቱ ሌላ ላለፉት 10 ዓመታት 350 ሚሊዮን ዩሮ ሴፍቲኔት ለተሰኘ መርሃ ግብር ማከናወኛ ለግሰዋል ብለዋል። የዚህ ሁሉ ልግስና ውጤትም በአገሪቱ አጠቃላይ የኢኮኖሚ እድገት እንደሚንጸባረቅ አቶ ሱፊያን አስረድተዋል።
The support EU has been provided to the road subsector has helped us.
የአውሮፓ ህብረት ለመንገድ ስራ ዘርፍ የሚሰጠን ድጋፍ የመንገድ አውታራችንን እንድናስፋፋ ረድቶናል። በዚህም የተዋጣለት የምጣኔ ሀብት እድገት አቀላጥፈናል። በምግብ ዋስትና በኩል የተደረገልን ድጋፍ በሚሊዮኖች የሚቆጠሩ ቤተሰቦችን በምግብ ራሳቸውን እንዲችሉ በማድረግና አጠቃላይ በተፈጥሮ አካባቢ የሚነሱ አደጋዎችን ለመቋቋም የማንሰራራት አቅማቸውን ለማጎልበት በእጅጉ አግዞናል።
የአውሮፓ ህብረት የዓለም አቀፍ ትብብርና የልማት ኮሚሽን ኮሚሽነር ሚስተር ኔቨን ሚሜካ በበኩላቸው በኢትዮጵያና በህብረቱ መካከል ያለውን ትብብር አስመረውበት የትብብሩን አስፈላጊነት ከምጣኔ ሀብታዊ ከአካባቢያዊ ትስስርና ሀገሪቱ በአፍሪካ ቀንድ ከምትጫወተው የሰላምና የደህንነት ሚና አኳያ ትልቅ እንደሆነ ተናግረዋል። የአውሮፓ ህብረት እንደ አውሮፓ አቆጣጠር ከ2005 ዓ.ም ጀምሮ በኢትዮጵያ ለሚካሄዱ የተለያዩ የልማት መርሃ ግብሮች ከ1.1 ቢሊዮን ዩሮ ያላነሰ ገንዘብ መለገሱ ታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው አመሰግናለሁ። አድማጮች፣ አሁን የሳምንቱን አብይ ዓለም አቀፍ ክንውን ቀደም ብዬ ጠቁም ያለው የሚተነትን ውይይት ነው የምንመለከተው። ኢራን የኒውክሌር ጦር መሳሪያ ባለቤት ከመሆን እንድትታቀብ ለማገድ የታለመና በአጻፋውም ኢራን የተጣለባትን ማዕቀብ የሚያነሳ ስምምነት ባለፈው ሳምንት መጀመሪያ በቪየና ጸድቋል። በርካታ ዓመታት የዘለቀ ውጥረት፣ 2 ዓመታት የፈጀ ዲፕሎማሲያዊ ጥረት ታሪካዊ መሆኑ በተነገረለት ባለብዙ ፈርጅ ስምምነት ይቋጭ እንጂ ከተግባራዊነቱ እስከ ዕድሜ የጠገቡ ጥርጣሬዎችና ስጋት አሁንም በስፋት እያነጋገረ ይገኛል። ለመሆኑ ከስምምነቱ ምን አይነት ተጨባጭ ውጤቶች ይጠበቁ ይሆን? ስምምነቱ በሁለቱ ቁልፍ አገሮች ዩናይትድ ስቴትስና ኢራን የሚጠብቁት ፈተናዎች የመጨረሻ እጣውስ? ለትንታኔው ባለሙያ ጋብዘናል። ዶክተር ሽመት ሲሻኝ በቨርጂኒያው የክሪስቶፈር ኒውፖርት ዩኒቨርሲቲ የታሪክ መምህር ናቸው። በዓለም ስልጣኔ፣ በዘመናዊ የመካከለኛው ምስራቅና እስልምና ጉዳዮች ዙሪያም ጥናት ያደርጋሉ። ወደ ውይይቱ ልውሰዳቸው። በ በኢራን የኒውክሌር ፕሮግራም ዙሪያ ጀርመንን ጨምሮ በስድስቱ ሀያላን መንግስታትና በኢራን መካከል በተደጋጋሚ ከተጣሱ ቀነ ገደቦች በኋላ በመጨረሻው ታሪካዊ የተሰኘ ስምምነት ተፈርመዋል። ለበርካታ ዓመታት የኢራን ኒውክሌር ፕሮግራም ለማስቆም የተደረጉ ጥረቶች ለፍሬ ሳይበቁ ውጥረት የሰፈነበት መካከለኛ ምስራቅ እንዲኖር ያደረገ ሂደት በዚህ ስምምነት የተሻለ ሁኔታ ይፈጥራል የሚል ተስፋ አሳድሯል። በሌላ በኩል አሁንም ጥልቅ ስጋት ያላቸው ወገኖች አሉ። ዶክተር ሽመት ተስፋና ጥርጣሬ የሁለት ወገን የጠበቁ አስተያየቶች ያልተለዩትን የዚህን ስምምነት መንፈስ በመረዳት ብንጀምር፣ ለመሆኑ በዚህ ስምምነት የታቀፉት አብይ ጭብጦች ምንድን ናቸው?
እሺ፣ እንግዲህ ቅድም አንተም ጠቀስ እንዳደረከው ይህንን ስምምነት ታሪካዊ የሚያስብለው ከዚህ በፊት ከተደረገው ሙከራ ሁሉ ተጨባጭነት ያለው መተማመን ሳይሆን በማረጋገጥ ላይ በፍተሻ ላይ የተመሰረተ ስምምነት ላይ ስለደረሱ ነው። የስምምነቱ ጭብጥ የሚለው ምንድን ነው? ኢራን የኒውክሊየር ቦምብ ለመስራት እጅግ በጣም ከተቃረበች በኋላ ሁሉም እንደሚያምኑበት 2 ወር ብቻ ነበር የቀራት። ያንን ወደ ኋላ መልሳ ከዩናይትድ ስቴትስና ከቀሩት 5 ኃይሎች ጋር ማዕቀቡ እንዲነሳላት በተደረገ ስምምነት እሷም ያተቀርባበት የነበረውን የኒውክሊየር ፕሮግራም ወደፊት ከማራመድ ራሷን ለማዕቀብ የተስማማችበት ነው። እና ይሄ ታሪካዊ ነው። ለምን ቢባል በተለይ በዩናይትድ ስቴትስ እና በኢራን መካከል ትልቅ የቆየ ቁርሾ አለ። ሁለቱ የሚያስታውሷቸው የተለያዩ ታሪኮችን ነው። ኢራኖች ከ1953 ዓ.ም ጀምሮ አሜሪካኖችና ምዕራባውያን ምን ያህል እንደበደሏቸው በዲሞክራቲክ መሰረት የተመረጠ መንግስታቸውን ፈንቅለው ሻሁን መንግስት በላያቸው ላይ እንደጫኑባቸው፣ ያን የሻህ መንግስት በአሜሪካና በምዕራቦች ድጋፍ ብቻ የቆየ መሆኑ፣ የኢራኖቹ የራስ በራስ ማስተዳደር እጅግ በጣም ተዳክሞ የነበረ መሆኑ፣ ከዚያ በኋላ በ1979 እንደ ፈረንጆች ባደረጉት አብዮት ያንን ጥለው ነጻነታችን አረጋገጥን ብለው ብዙ ኢራኖች ያምናሉ። አሜሪካኖቹ የሚያስታውሱት በዚያ አብዮት ጊዜ እንዴት አድርገው ዲፕሎማቶቻቸውን እና ሌሎች ሰራተኞቻቸውን እንዳሰሩባቸው፣ በዚህም ምክንያት ትልቅ ድፍረት እንዳደረጉ፣ ከዚያም ወዲህ በአሜሪካ ላይ ተቃውሞ በማስነሳት እንዲሁም አሜሪካን የሚቃወሙ ኃይሎችን በመደገፍ ምዕራብንና አሜሪካን ታሰጋለች የሚል ትልቅ ጥርጣሬ እና ቂም አላቸው። ይህንን ደግሞ የበለጠ የሚያፋፍም የና እስራኤልም ጉዳይ አለ። እንዲሁም በኢራን መጎልበት ምክንያት ስጋት ያደረባቸው እነ ሳውዲ አረቢያም የምዕራቡን ኃይል በተለይ አሜሪካን በኢራን ላይ የተነጣጠረው ጥላቻ የበለጠ እንዲግል ተደረገበት ጊዜ ነው። ስለዚህ ይሄ ቢያንስ ወደ 36 ዓመት የቆየ ትልቅ ቂም በመካከላቸው ስላለ ያንን አልፈው እዚህ ደረጃ መድረሳቸው እንኳን ታሪካዊ ያሰኘዋል። እርግጥ ወደፊትም ቢሆን ብዙ እንቅፋት አለ፣ ብዙ የሚነሱ ጭቅጭቆች እና ቲካራ ይኖራል ብዬ ገምታለሁኝ። ግን ቢያንስ ካሁን ድረስ ከማንም አገር ጋር ይህ አይነት ውል አልተቻለም። ከኮሪያ ጋር አልተቻለም፣ ከፓኪስታን ጋር አልተቻለም፣ ከህንድ ጋር አልተቻለም፣
ከእስራኤልም ጋር አልተቻለም።
አዎ ከእስራኤልም ጋር አልተቻለም። በተለይ
ዶክተር ሽመት ቀደም ብለው የዘረዘሯቸው 4 አገሮች ጋር የነበሩትን አይነት ሙከራዎች የአሁኑም ችግር ያመጣል እያሉ ነው ይህን ስምምነት ባሉታ የሚመለከቱ የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ በበኩላቸው ግን በዚህ የኒውክሌር ስምምነት የሚመጣ ጦርነት የለም፣ ያ ጦርነት ስጋት ያለው ይህን መሰሉ ስምምነት በሌለበት ዓለም ነው ይላሉ። በቅድሚያ ያሳቸውን እንስማና ወደ ውይይቱ እንመለሳለን።
Put simply, no deal means a greater chance of more war in the Middle East. Moreover, we give nothing up by testing whether or not this problem can be solved peacefully.
በቀላል አነጋገር ይህ ስምምነት በሌለበት በመካከለኛው ምስራቅ ጦርነት የመቀስቀሱ እድል እጅግ ከፍ ያለ ነው። ከሁሉም በላይ ግን ይህ ችግር በሰላማዊ መንገድ ይፈታ እንደሆነና እንዳልሆነ በማየት የምናጣው ነገር የለም ነው ያሉት። በሌላ በኩል ዋናው ተቀናቃኝ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ናታንያሁ በበኩላቸው አስደንጋጭ ታሪካዊ ስህተት ነው ያሉት። ሌሎችም የመካከለኛው ምስራቅ አገሮች ሳውዲ አረቢያን ጨምሮ የየበኩላቸው ስጋት እንዳላቸው ይታወቃል። ኢራን ይሄን አሁን የሚለቀቅላትን 100 ቢሊዮን ዶላር እና በነዳጅ ሽያጭ የሚገኙ ገቢዎች ሁሉ ከማዕቀቡ መነሳት በኋላ የተባባሰው ሁኔታ ለመፍጠር ትጠቀምበታለች ይላሉ። እንዲህ ፈጽሞ የማይገናኝ ድምዳሜ ላይ የደረሱ ሁኔታዎች ናቸው የሚታዩትና እስኪ ይመዝኑት፣ አንድምታውን እንመልከት።
አዎ ልክ ነው። የተለያየ ጥቅም ያላቸው ሀገሮች እና ኃይሎች በተለያየ አይን ነው ይህንን ሁኔታ የሚመለከቱት። እስራኤል በተለይ እስራኤልም ቀጥሎ ሳውዲ አረቢያ ኢራን ከአሜሪካ ጋር የተቀራረበች እንደሆነ ኢራንን ለማሽመድመድና ኢራን የአካባቢ ፖለቲካ ላይ ተጽዕኖ እንዳይኖራት ለማድረግ የሚደረገው ሙከራ እጅግ በጣም ያዳክምብናል ብለው ይሰጋሉ። በተለይ የእስራኤሉ ጠቅላይ ሚኒስትር ናተኛሁ ገና ከመጀመሪያው ጀምሮ ነው ይህንን የስምምነት ሂደት የተቃወሙት። ስምምነቱ ምን እንደሆነ ሳይታወቅ፣ ገና የት እንደሚደርሱ ሳይታወቅ እስራኤል ብለው ዋሽንግተን ድረስ በመምጣት ስቴት ዲፓርትመንት ሳይፈቅድ የአሜሪካን ኮንግረስ በፕሬዚደንቱ ላይ ሄደው ነው ያነጋገሩት። ይሄ ፕሬዚደንቱ ላይ ትልቅ ጫና ለማሳደር እና ከተቻለም የስምምነቱ ሂደት እንዲቋረጥ ነበረ።
ከተለመደው አሰራር የአንድ አገር መሪ በሌላ አገር ምክር ቤት ውስጥ የሚያደርገው ንግግር በአመዛኙ በአስተዳደሩ የሚያልፍ ሂደትን የሚከተል ነው። ነገር ግን ይሄ ከፕሬዚዳንት ባራክ ኦባማ እውቅናም ፈቃድም ውጭ ነው የተደረገው።
አዎ፣ ከዚያ ውጭ ነው። ዋይት ሀውስ አላወቀም፣ ስቴት ዲፓርትመንት አላወቀም፣ እውቅናም አልሰጠም እና ማንም የውጭ ሀገር መሪ ይህንን ሁኔታ አድርጎት አያውቅም። እርግጥ ብዙ የዓለም መሪዎች እየመጡ ኮንግረስን ያነጋግራሉ። ያ የሚደረገው ግን ጥሪ ተደርጎላቸው በስቴት ዲፓርትመንትና በዋይት ሀውስ አቀነባባሪነት ነው። ናተኛሁ ይህን ያደረጉት ሆን ብለው ነው። ምክንያቱም ኮንግረስ ውስጥ ትልቅ የእስራኤል ደጋፊ ኃይል አለ። ያንን በመጠቀም
ጋባዦቻቸውም እነሱ ናቸው።
አዎ፣ ጋባዦቻቸውም እነሱ ናቸው እና አሜሪካ ውስጥ ይሄ ትልቅ የፖለቲካ ጉዳይ ሆኗል። በአብዛኛው በእውነቱ የኒውክሌሩ ጉዳይ ሳይሆን ኢራንም ውስጥ አንድ ወገን አለ፣ እጅግ በጣም አክሮ ሁኔታውን የሚመለከት ሌላ ወገን ደግሞ ይህንን እንለፈውና ወደ ሌላ ምዕራፍ እንሸጋገር የሚል አለ እና አሜሪካም ውስጥ የምናየው ይህንን አይነት ነው። በአንድ በኩል ከኢራን ጋር ያለው ቂም እንዳይበርድ በተቻለ መጠን ኢራን ተገልላ ካለችበት ተጠርዛ እንድትቀመጥ የሚፈልግ ኃይል፣ በሌላ በኩል ደግሞ ከዚህ በፊት የተደረገው ሙከራ ሁሉ ኢራንን እንዲያውም ወደ በለጠ አደገኝነት እየገፋፋት የኒውክሊየር ቴክኖሎጂውን በማዳበር በኩል ከነበረችበት እጅግ መጥቃ መታ እንዲያውም የሁለት ወር ጊዜ ብቻ ነው የቀራት። ስለዚህ እስካሁን ድረስ ዝም ብለን አይናችን ጨፍነን ከኢራን ጋር አንነጋገርም ያልነው ኢራንን ወደ በለጠ አደገኝነት እያሸጋገራት ነው። ስለዚህ ሁኔታ ከአሁኑ ብንገታው ይሻላል የሚሉ ኃይሎች አሉ። የዚህ ዋናው አራማጅ እርግጥ ፕሬዚደንት ኦባማ ናቸው። በሌላ በኩል ይህንን የአሜሪካን ከኢራን ጋር መቀራረብ የሚፈሩ ምናልባት ኢራን የበለጸገች እና ከሌላው ዓለም ጋር የቀረበ ግንኙነት ያላት ኃይል ከሆነች በዚህ አካባቢ ያላት ተሰሚነት ይጨምራል፣ እንዲሁም ደግሞ እዚህ አካባቢ ያሉ መንግስቶችንም እንደፈለጉት እንዳያደርጉ ትገታለች የሚል ትልቅ ስጋት አለ። አሜሪካም ውስጥ ቢሆን ኢራን ካየለች እዚህ አካባቢ ልናሳድር የምንችለውን ጫና እጅግ በጣም ይቀንሰዋል። ምክንያቱም ኢራኖች እንደ ሌላው በምዕራቦች መዳፍ ስር ሙሉ በሙሉ ለመውደቅ ዝግጁ አይደሉም። ሁሉም እንደሚያውቀው እጅግ በጣም ጠለቅ ያለ ታሪክ ነው ያላት። አብዛኛው የመካከለኛው ምስራቅ መንግስቶች በሀያኛው ክፍለ ዘመን መጀመሪያ ከአንደኛው ጦርነት በኋላ አውሮፓውያኖች የሰሯቸው ናቸው። ኢራን እንግዲህ የጥንቷ ፐርዣ ነች። ስለዚህ የቆየ እና ለየት ያለ ታሪክ አላት። ህዝቡም እንዲሁ ትንሽ ጠንከር ያለና ስር የሰደደ መዋቅር አለው። ስለዚህ ያንን እንደ ስጋት የሚመለከቱት ኃይሎች አሉ ለማለት ነው።
የኢራንን የነዳጅ ገበያ መቅረብ መቻል ጨምሮ በኢራን ላይ የተጣለው ማዕቀብ ሲነሳ በነዳጅ ገበያው ላይ የሚያሳድረውን ተጽዕኖ ጨምሮ ታሪካዊውን ስምምነት የሚመለከቱ ሌሎች አብይ ጉዳዮች ይመረምራል ትንታኔው። ተከታዩ ውይይቱ ሁለተኛ ክፍል ታዲያ በነገው ምሽት ነው የሚቀርበው። ለአሁኑ ግን እንግዳይን ዶክተር ሽመት ሲሻኝን በቨርጂኒያው የክሪስቶፈር ኒውፖርት ዩኒቨርሲቲ የታሪክ መምህር ናቸው። በዓለም ስልጣኔ፣ በዘመናዊ የመካከለኛው ምስራቅና የእስልምና ጉዳዮች ዙሪያም ጥናት ያደርጋሉ። ነገ ጠብቋቸው። አድማጮች፣ አሁን ጤና የሳምንቱ ቅንብር ጤና የኩላሊት ህመምን የተመለከተ ዝግጅት ሁለተኛ ክፍል ነው ይዞ የቀረበው። እንግዳችን የኩላሊት ሕክምና ባለሙያ ዶክተር ፍጹም ናቸው። የፕሮግራሙ አዘጋጅና አቅራቢ ሰለሞን አባተ። ሁለተኛው ክፍል ነዋን ይቀጥላል።
እንደ ካንሰር እንደ ስኳር አይነት ህመሞች ምንድን ነው የሚያሳድሩት ተጽዕኖ በሰው ኩላሊት ላይ? እንዴትስ ነው መከላከል የሚቻለው? እነሱ
ስኳር በሽታ ዲቨሎፕድ ካንትሪ
ባደጉት
ሀገሮች እና ወደ ማደግ ያሉ አገሮችም የመጀመሪያ ችግር ሆኗል እና እሱ ደግሞ የኩላሊት በሽታ አንደኛ ምክንያት የሆነ ነው። ስለዚህ መጀመሪያ ይሄን ሁሉ እንዳይደርስ ለማድረግ የኩላሊት በሽታ እንግዲህ በሚደርስበት ጊዜ ሌላው ልብ ህመሙም ሌላ ኦርጋኖች በሙሉ የሚነኩበት ጊዜ ነው። ስለዚህ ከመጀመሪያውኑ እንግዲህ የስኳር በሽታ ሲይዝ ሰውን በመጠንቀቅ የስኳር በሽታ ያው የመጀመሪያ ምክንያቱ አለመነቃነቅና የምብል ችግር ነው። ብዙ ጊዜ እንግዲህ
አለመነቃነቅ ማለት እንቅስቃሴ አለማድረግ በህይወት ውስጥ ማለት ነው። እሺ። እና ምግብ ደግሞ ያለ ቁጥጥር መብላት ማለት ነው።
አዎ፣ ብዙ ቅባት ያለው ብዙ ስኳር ያለው በመብላት ነው። እና ኩላሊት በሽታው እንግዲህ የሚከሰተው ይሄ የስኳር በሽታው ብዙ አመት ከቆየ በኋላ ነው። ብዙ አመት ስኳሩ በጣም ላይ ሆኖ ስኳር በሽታ ያለው ሰው ብዙ ጊዜ የደም ብዛትም አለው። እነዚህ ሁሉ ኮምባይንድ ሆነው ኩላሊቱን ያበላሻል። ስለዚህ ይሄ ሁሉ ከመድረሱ በፊት ስኳር በሽታ አለ መጠንቀቅ አለብህ። ስኳሩ ብቻ ሳይሆን ወደፊት ኩላሊቱን ልቡን ስለሚያሳምም እንቅስቃሴ እንግዲህ ማድረግ፣ በምግብም መጠንቀቅ ኤጁኬት ማድረግ ሰው
ማስተማር ማለት ነው። የአመጋገብ ስርዓቱን እንዲያስተካክል ማድረግ ማለት ነው።
አዎ።
በኢትዮጵያ ውስጥ ደግሞ ብዙ ጊዜ ቅባት ያለው ነገር፣ ስጋነት ያለው ነገር
ጨው ይወዳል።
አዎ። እነዚህ ጎጂ ነገሮች ናቸው፣ ገዳይ ነገሮች ናቸው ማለት ነው የሚለው
እሱን መቆጠብ። አሁን ችግሩ በሀገራችን እንግዲህ ብዙ አመታት በኋላ ሲሄድ የማየው መኪና የሌለበት ቦታ አሁን መኪና እየመጣ ነው። ሰው ድሮ ብዙ የሚራመድ ሰው ነው፣ አሁን ከመራመድ እየቀነሰ
እንቅስቃሴው እየቀነሰ ነው።
ስለዚህ እንቅስቃሴው በመቀነሰ ቁጥር ገንዘብ ደግሞ ትንሽ በመጣ ቁጥር ምግብም ይለወጣል። ምግብ ሲለወጥ ችግሩ ሰው በጣም ቅባት ያለው ምግብ ነው የሚበላው። ስለዚህ እሱን ሁሉ አዌርነስ ማረጉ
ማሳወቁና
ማስተማሩ ሰው እንዲገባው፣ በሽታው ከደረሰ በኋላ በመድኃኒት ብቻ አይደለም ሁሉ ነገር የሚድነው። ራሳችን የምናረገው በአመጋገባችንና በእንቅስቃሴያችን መጠንቀቅ አለብን።
በተለይ ብዙዎቹ እንደዚህ ተላላፊ ያልሆኑ በሽታዎች ለዚህ ነው ያደገው ዓለም ችግር ነው የሚባሉት እና መፍትሄው ደግሞ ያለው በራሱ በባለቤቱ እጅም ነው የሚባለው፣ በህመምተኛው እጅ ውስጥ ነው የሚባለው ማለት ነው።
አዎ። እንግዲህ ከተማረ ያደጉት ሀገሮች ፔሽንት ኤዱኬሽን የሚላቸው ፕሮግራም አላቸው።
ህሙማንን ማስተማር ማለት ነው።
አዎ። አሁንማ እንደው የፔሽንት ዩኒቨርሲቲም እየከፈቱ ነው።
ምን ምንድን ነው የሚያደርጉት? እዛ
ዩኒቨርሲቲ ውስጥ ያስተምሯቸዋል። እንደ ህክምና ተማሪ አይደለም ግን ኖሌጅ ትንሽ
እንዲያውቁት ማለት ነው። ችግራቸውን ራሳቸውን እንዲያውቁ ማለት ነው።
የራሳቸውን በሽታ ራሳቸው መከላከል መቆጣጠር እንዲችሉና እንዲገባቸው የሚደረግ ነው።
ዶክተር ፍጹም፣ አንዱን ትልቅ ችግር የካንሰር ችግር ነው እና የካንሰር ገጽታስ ምን ይመስላል? ከኩላሊት ጋር የተያያዘ
ካንሰር ከኩላሊት ጋር በብዙ ምክንያት ሊገናኝ ይችላል። ወይ ካንሰሩ እንግዲህ ወደ ማህፀን አካባቢ ወደ ኩላሊት ባለበት አካባቢ የሆነ ከሆነ እንግዲህ ኩላሊቱን ወይ ተዛምቶ ወይ ከበዛ ትልቅ ካንሰር ከሆነ እንግዲህ ሽንቱ እንዳይወጣ ሊከላከለው ይችላል፣
ሊገፋው ይችላል ማለት ነው።
ሁለተኛው ምክንያት ደግሞ ለካንሰር የሚሰጡት አንዳንዶቹ መድኃኒቶች በኩላሊት ነው እንግዲህ የእንትን
ሁሉም ነገር ማጣሪያው ሁሉም ነገር የሚያልፈው ማለት ነው።
እና አንዳንዶቹ ኩላሊትን ትንሽ ሊያዳክሙ ይችላሉ። ያው ካንሰሩን ይገላሉ፣ ግን በዛውም አካባቢ ያው የታወቀ ኤፌክት ሊኖራቸው ይችላሉ።
ተጽዕኖ፣ የጎን ጉዳት እንደዚህ ሊያስከትሉ ይችላሉ።
ስለዚህ ዋናው የሚያስፈልገው ሕክምና ከመደረጉ በፊት የታወቁ አንዳንድ ኬሞቴራፒዎች አሉ፣ ኩላሊት ላይ አደጋን የሚያደርሱ እንደሆነ የሚታወቀው ኩላሊት እንዴት እንደሚሰራ ተመርምሮ ኩላሊቱ በደንብ የማይሰራ ከሆነ ህክምናውን እንደ ኩላሊቱ አሰራር እንግዲህ መመጠን አለበት። ለአንዳንዶቹ ደግሞ ህክምናው ከመደረጉ በፊት ብዙ ውሃ ማስጠጣት ወይ አይቪ ተደርጎ
በደም ስር
የሚሰጥ መድኃኒት ወይ ፍሉድ ወይ መድኃኒቶች አሉ ኩላሊት እንዳይጠቃ።
ዶክተር ፍጹም፣ የኩላሊት ችግር ብዙ ሰው ያስደነግጣል። ኩላሊት ታሟል ሲባል ስር ያልሰደደ የኩላሊት ህመም ሊኖር ይችላል፣ ስር የሰደደ ደግሞ የኩላሊት ህመም ሊኖር ይችላል። በየትኛውም መንገድ ይሁን የኩላሊት ህመም ታክሞ የሚድን ነው?
እንግዲህ ሁለት አይነት አስፔክት ያለው ኩላሊት ህመም፣ አኪዩት የሚሉት አጣዳፊ የሆነው ምክንያቱ ከተገኘ መዳን የሚችል ነው። አሁን አንዳንዴ የሽንቱ ቱቦ ተደፍኖ ሊሆን ይችላል ኩላሊቱ። እሱ አሁን ቱቦውን ከፍቶ ሊድን ይችላል።
ቱቦውን ከፍቶ ማለት በማጽዳት ማለት ነው?
በማጽዳት ወይ እንግዲህ ኩላሊቶቹ አሉ፣ ቱቦዎች አሉ እንግዲህ
ወደ ፊኛ የሚወስዱ
እነሱ በአንድ ካንሰር ምክንያት እነሱ ሊደፈኑ ይችላሉ። ስለዚህ እሱ ቱቦ ውስጥ አንድ ትንሽ ሌላ ቱቦ ተከቶ
እንደ ካቴተር እንደሚባለው ማለት ነው
እንደሱ ማረግ ይችላል። ከታችም እንግዲህ የፕሮስታት ለወንዶች ብዙ ጊዜ ፕሮስታት ወይ ካንሰር ወይ ቲዩመር ወደ ታች ያለውን ቱቦ ሊደፍነው ይችላል። እሱ ካቴተር አርጎ እንግዲህ ሽንቱን ማውጣት ብቻ ነው። እሱ ድንገታዊ የኩላሊት በሽታ። ሌላ ጊዜያዊ የኩላሊት በሽታ ሊሰጡ የሚችሉ ሙሉ ሰውነትን የሚይዙ ሌላ በሽታዎች አሉ። እነሱ ከታከሙ በኋላ ኩላሊቱ ኖርማል ፋንክሽን ሊይዝ ይችላል። ሁለተኛው ካቴጎሪ እኛ እንግዲህ ክሮኒክ
ስር የሰደደ
ኪድኒ ፌሊየር የሚባለው ነው። እንግዲህ ከነሱ መሀል ደግሞ ብዙ ደረጃ አለ። እንግዲህ ደሙ ተለክቶ ደም ውስጥ አንድ ክሪያቲኒን የምትባለ ከማስል ዌስት ፕሮዳክት ነው። እሱ ለኪድኒ ፋንክሽን እንዴት እንደሆነ ፎርሙላ አለ። እሱን መዝነን በሱ ፎርሙላ ስቴጅ 1 ስቴጅ 2 እስከ ስቴጅ 5 የኩላሊት በሽታ እናረጋለን። በሱ ውጤቱ እናረጋለን። እና እንግዲህ ከስቴጅ 1 እስከ ስቴጅ 5 ያለው ማለት ስቴጅ 1 ሞዴሬት ወይ ገና የሚጀምር የሆነ ነው። 5 ማለት በጣም ሲቪር የሆነ ነው። እንግዲህ 5 ላይ ሲደርስ ማለት ዳያሊሲስ ማድረግ ሊኖርበት ነው ማለት ነው። እንደዚህ 5 ደረጃዎች አሉ። ከነዚህ 5 ደረጃዎች እንግዲህ ክሮኒክ ከሆነ በኋላ አድነን ወደ ኋላ መሄድ አይቻልም። ማድረግ የሚቻለው የኩላሊቱ ፋንክሽን እንደዚህ የሆነ ቶሎ ዲክላይን የሚያደርግ ከሆነ ዲክላይን የሚያደርግበትን እንግዲህ ስሎፑን መቀነሱ ማለት ነው የኛ እንግዲህ የኩላሊት ሐኪም ስራ። እንደዚህ ለማድረግ ዋናው ምንድን ነው የኩላሊትን አሰራር ሊያበላሹ የሚችሉት ነገሮች እና ኮንትሮል ማድረግ የምንችለው ማየት ነው። እንግዲህ አንደኛ ብላድ ፕሬሸር፣ የደም ብዛት ኩላሊትን ያበላሻል። ስለዚህ የደም ብዛት መድኃኒት ጨው መጠንቀቅ እንሰጣለን። ሁለተኛ ደግሞ በሽንት ውስጥ ብዙ ፕሮቲን ካለ ፕሮቲን ያበላሻል ኩላሊትን። ስለዚህ እሱን ለመቀነስ ስጋ ነው ብዙ ጊዜ ፕሮቲን፣ ስጋ ብዙ አትብሉ ይባላል። ብዙ ፕሮቲን ያለው ምግብ ቀንሱ እንላቸዋለን። እሱ ደግሞ ማይበቃ ከሆነ አንድ ትሪትመንት አለ የምንሰጠው እሱን ለመቀነስ።
በጣም አመሰግናለሁኝ ለጊዜው ለሰጡን ማብራሪያ ሁሉ ዶክተር ፈሶ።
አመሰግናለሁ።
እግዚአብሔር ይስጥልኝ።
በኩላሊት ጤናና ሕክምና ዙሪያ ተኮረውን ሶስተኛውን ክፍል የሳምንቱን ጤና ፕሮግራማችንን ዝግጅት ነበር የተከታተላችሁት አድማጮቻችን። ዶክተር ፍጹም ገብረ እግዚአብሔርን የሰለሞንን እንግዳ እናመሰግናለን። ዝግጅታችንን በዚሁ መቋጨታችን ነው። ታዲያ በቀሩን ጥቂት ደቂቃዎች ሙዚቃ እያለች ነው ጽዮን ግርማ። ክቡራትና ክቡራን አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳይ ዙሪያ ትኩረት በማድረግ የሚሰራጨው ልዩ የግማሽ ሰዓት ዝግጅታችን የዛሬው አበቃ። በአጭር ሞገድ በ1922 እና 25 ሜትር ባንዶች በሚተላለፈው መደበኛ ዝግጅታችን 3 ሰዓት ላይ መልሰን እስክናገኛችሁ በቀጠሮ ከአቀናባሪ ጽዮን ግርማና ከስርጭት መሐንዲሱ ፒተር አንድሌ ጋር ያስተናገድኳችሁ አሉላ ከበደ በዚሁ እሰናበታለሁ። ታዲያ ከፀሐዬ በሰው ላይ ሰው መደድ በዚሁ እስከ ምሽት 3 አንድ ሰዓት ተኩል እንላይ።
This program has come to you from the Voice of America, Washington.